ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ለምሽቱ ያዝናቸው መሰናዶች እናስተዋውቃችሁ።
ከአማራ ብሔራዊ ክልላዊ መንግስት ውጪ በሌሎች የሀገራችን ክፍሎች አሉ አንዳንድ አዝማሚያዎችና የጸጥታ ስጋቶችም ስላሉ እነዚህንም ታሳቢ በማድረግ ቀሪ ስራዎች በእቅድ የተያዙትንም ለመስራት ተጨማሪ ጊዜ የሚያስፈልግ በመሆኑ
በአማራ ክልል ያስቸኳይ ጊዜ አዋጁ መራዘሙን ተከትሎ ከተሰናዳ ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። በምሽቱ በዚህ ዙሪያ ዘገባ ይኖረናል። ስፖርትና ቴክኖሎጂ እንዲሁም ደግሞ ሌሎች ጥንቅሮችም አሉን። ኤደን ገረመው መሰናዶውን በመምራት አብሬያችሁ ቆያለሁ። ኤልያስ አስማረም በድምፅና ምስል ምህንድስና አብሮኛለ። መሰናዶው በጥራት ወደ እናንተ እንዲደርስ ከጀርባ ሆኖ በስራ ላይ ካሉ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አማራ ክልል ላይ ተጥሎ የቆየው የአስቸኳይ ጊዜ አዋጁ ሁኔታ ለአራት ተጨማሪ ወራት እንዲራዘም ፓርላማ ወስኗል። ላለፉት 6 ወራት ተፈጻሚ ሆኖ የቆየው የአስቸኳይ ጊዜ አዋጁ እንዲራዘም ለምክር ቤቱ ጥያቄ ያቀረቡት የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የአዋጁን ጊዜ ማራዘም ያስፈልገው ከአማራ ክልል በተጨማሪም በሌሎች የሀገሪቱ አካባቢዎችም ያሉ አንዳንድ አዝማሚያዎችና የጸጥታ ስጋቶችንም ታሳቢ በማድረግ መሆኑን ተናግረዋል። በሌላ በኩል ግን የአስቸኳይ ጊዜ ሁኔታው መራዘሙ እንዳሳዘናቸው አስተያየታቸውን ለአሜሪካ ድምጽ የሰጡ የክልሉ ነዋሪዎች ገልጸዋል። ኬኔዲ አባተ ቀጣዩን ዘገባ አሰናድቷል።
የህዝብ ተወካዮች ምክር ቤት ባካሄደው ስብሰባ በአማራ ክልል ላይ የተጣለውንና ላለፉት 6 ወራት የቆየውን የአስቸኳይ ጊዜ አዋጅ ለተጨማሪ 4 ወራት አራዝሟል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አዋጁ እንዲራዘም ለምክር ቤቱ በሰጡት ማብራሪያ በእቅድ የተያዙ ያሏቸውን ቀሪ ስራዎችንም ለመስራትና የአስቸኳይ ጊዜ መምሪያ ጠቅላይ እዙ አዋጁ ቢራዘም ለህዝብ ደህንነትና ሰላም በጣም ጠቃሚና አስፈላጊ መሆኑን በመደምደሙ እንደሆነ አክለው ጠቁመዋል።
ከአማራ ብሔራዊ ክልላዊ መንግስት ውጪ በሌሎች የሀገራችን ክፍሎች አሉ አንዳንድ አዝማሚያዎችና የጸጥታ ስጋቶችም ስላሉ እነዚህንም ታሳቢ በማድረግ ቀሪ ስራዎች በእቅድ የተያዙትንም ለመስራት ተጨማሪ ጊዜ የሚያስፈልግ በመሆኑ ጉዳዩን ያለውን ወቅታዊ ነባራዊ ሁኔታ በጥልቀት ከገመገመ በኋላ የአስቸኳይ ጊዜ መምሪያ ጠቅላይ እዙ የአስቸኳይ ጊዜ አዋጁ ቢራዘም ለህዝብ ደህንነትና ሰላም በጣም ጠቃሚና አስፈላጊ መሆኑን ደምድሟል። በዚህም መሰረት ጥያቄውን ለተከበረው የህዝብ ተወካዮች ምክር ቤት አቀርቧል።
በዛሬው የምክር ቤቱ ስብሰባ ላይ እንዲገኙ የተጋበዙት የመንግስት መገናኛ ብዙሃን ብቻ ናቸው። ሆኖም የሚኒስትሩን ማብራሪያ ተከትሎ በተደረገው ውይይት አዋጁ እንዲራዘም የቀረበውን ጥያቄ በመደገፍና በመቃወም የምክር ቤቱ አባላት አስተያየቶችን መስጠታቸውን የአሜሪካ ድምጽ ከምንጮቹ አረጋግጧል። ከውይይቱ በኋላ የሚኒስትሮች ምክር ቤት ሐምሌ 28 ቀን 2015 ዓ.ም ተደንግጎ በተወካዮች ምክር ቤት ነሐሴ 8 ቀን 2016 ዓ.ም የጸደቀው የአስቸኳይ ጊዜ አዋጅ በሁለት ተቃውሞና በሶስት ድምጽ ተአቅቦ በአብላጫ ድምጽ ለአራት ወራት እንዲራዘም ወስኗል። አዋጁ በክልሉ አንጻራዊ ሰላምና መረጋጋትን ለማስፈን እንደረዳ መንግስት ተናግሯል። በሌላ በኩል ግን የአስቸኳይ ጊዜ ሁኔታው መራዘሙ እንዳሳሰባቸው አስተያየታቸውን ለአሜሪካ ድምጽ የሰጡ የክልሉ ነዋሪዎች ገልጸዋል። ለደህንነቴ የሰጋለው በሚል ማንነታቸውን እንዳናሳውቅ የጠየቁ አንዲት የባህር ዳር ከተማ ነዋሪ የአስቸኳይ ጊዜ አዋጁ የመንቀሳቀስ ነጻነትን በከፍተኛ ሁኔታ ገድቧል። በጸጥታ ኃይሎች ጥቃት የሚፈጸምባቸው ወጣቶች ቁጥር ከመጨመሩ ውጭ ያመጣው ለውጥ የለም ብለዋል። ሌላ የባህር ዳር ከተማ ነዋሪ ደግሞ
እኔ በስድስት ወር ጉዳይ ላይ ምንም ያየሁት ለውጥ የለም። የባሰ ነገሮች እየተካረሩ እና እየተባባሱ ከሚሄዱ ውጭ እየታየ ለውጥ የለም። ህዝቡ አሁን ከመብላት ወደ አለመብላት እየገባ ያለበት ሰዓት ነው። መንገዶች ተዘግተዋል። ወደ ከተማው የሚገባ ምንም አይነት ሌዛ ነገር የለም። ቢኖርም ዋጋውን ሊሸከመው አልቻለም። አንድ ኩንታል ጤፍ ዋጋ በአሁኑ ሰዓት 15,000-16,000 እየተባለ ነው። ሁለተኛ አሁን 4 ወር መራዘሙ ሌላ ተጨማሪ ነገር ያመጣል ብዬ እኔ በበኩሌ የምገምተው ነገር አይኖርም። በሰላማዊ ነገር ገብተው በሰላም ካልተጠናቀቀ በስተቀር ለውጥ ያለው አይመስለኝም። እኔ በበኩሌ ሰውም ከብዶታል፣ ተባሯል። ግን ዋናው ነገር ምንድነው? መወያየት ነው። ተወያይተው ወደ ትክክለኛው መንገድ መግባት።
ከምዕራብ ጎንደር ዞን ያነጋገርናቸው አስተያየት ሰጪም እንዲሁ የአስቸኳይ ጊዜ አዋጁ መራዘም በማህበረሰቡ ላይ ይፈጥራል ያሉትን ጠቅሰው ግጭቶችን ለመፍታት ድርድር ሁነኛ መፍትሄ እንደሆነ ገልጸዋል።
የአስቸኳይ ጊዜ አዋጅ ከማረጋጋትም ከምንም አንጻር ምንም የተረጋጋንም ምንም ነገር የለም። በባህል የታጠቀ ሁለቱም በመገጠመው ምክንያት እንግዲህ አብዛኛው እየሞተም እየተጎደመ ያለ ገበሬውና ማህበረሰቡ ነው። ይሄ ይቀጥላል ነው ያ ነገር የለውም። ዞሮ ዞሮ ሁለቱ የታጠቀ ይገጥማል። በባህል ላይ ያለው ገበሬው ይሞታል። እንደ ገበሬው ነው ስትመጣ ችግሩም ሞቱም መሰደድም የሚቀጥልበት ነገር የተራዘመ ያክል ነው እየተቆጠረ ያለው ገበኛ አካባቢ። ይሄ ነገር እስከ መቼ ይቀጥላል? ሰው እኮ መስራት አልቻለም ምንም። እና ዞሮ ዞሮ እኔ ወደ ድርድር ገብተው ምላሽ ቢሰጥና ጦርነቱ ቢቆም የተሻለ ነገር ነው።
እንደ ሌሎቹ አስተያየት ሰጪዎች ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን የሰሜን ሸዋ ዞን ሸዋሮቢት ከተማ ነዋሪም የአዋጁን መራዘም ተቃውመዋል።
የምታየው ድባብ ሰው ላይ አሁን በተምሯ በተባለ ሰዓት እኮ የምታየው ሁሉም ፊቱ ላይ የምታነበው ነገር አለ። አሁን ሰዓቷ ከተነገረ ሰዓት ጀምሮ ከዛ ሰዓት ጀምሮ ሰው ላይ የምታነበው ነገር በቃ ቁጭ ትል እንጂ ጭራሽ ወደኋላ የሚመለስ አቅም አታይባል።
የአስቸኳይ ጊዜ አዋጁ መራዘሙን ከሰሙ በኋላ ማለት ነው።
አዎ ለምን የሚል ነገር ቁጭት ነው የምታይባቸው። እኛ ጋ አሁን ምንም ያመጣው ነገር የለም። እንደን ሰላም ያመጣ የሚባለው ሰዓት ላፊ አሁንም አለ ሰው ልሳን ነው የምንገባው። እስቲና ስጋት ነው ያለው። ስለዚህ የመረጋጋት ሁኔታ ዜሮ ነው። ይገደላል ሰው በቀን በቀን ሬሳ ትሰማለ። ምንድነ ስትባል በአንዳ ሞተ ነው መፍትሄው። እኔ እንዳለሁበት አሁን እንደማየው ከሆነ ህዝቡ ሰላም ይፈልጋል። ያንን ሰላም አምጣት የምትችለው እዛም ታጣቂ ኃይሎች አሉ፣ እዚህ ታጣቂ ኃይል አለ።
የኢትዮጵያ ሰብአዊ መብቶች ኮሚሽንም የአስቸኳይ ጊዜ ሁኔታው መራዘም እንደሚያሳስበው ዋና ኮሚሽነሩ ዶክተር ዳንኤል በቀለ በኤክስ ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። በግጭቶች ውስጥ የሚደርሱ ጉዳቶች፣ ሰብአዊ ቀውሶችና ከፍርድ ውጭ የሚፈጸሙ የተራዘሙ እስራቶች ከአሳሳቢ የመብት ጥሰቶች ውስጥ መሆናቸውን የጠቆሙት ኮሚሽነር ዳንኤል መፍትሄው ውይይት እንደሆነ መክረው የህዝብ ተወካዮች ምክር ቤትና መንግስት የአዋጁን አስፈላጊነት፣ ህጋዊነትና ተመጣጣ ኝነት በሚገባ እንዲያጤኑ ከፓርላማው ውሳኔ በፊት አሳስበው ነበር። የዋና ኮሚሽነሩን መልእክትና ሐሳብ ያጠናከሩት ምክትል ዋና ኮሚሽነሯ ራኬብ መሰለ ለቪኦኤ በሰጡት ቃል የአስቸኳይ ጊዜ ሁኔታው እንዲቀጥል መደረጉ ትክክል ነው ብለው እንደማያምኑ ተናግረዋል።
የሰብአዊ ክራይሲስ ከመፍጠር ሂውማኒታሪያን ክራይሲስ የምንለው ከመፍጠር አኳያ ትልቅ አስተዋጽኦ ስላለው ባይታደስና ችግሮችም ካሉ በመደበኛ የህግ ስርዓቱ መፍታት እንዲሞከር ነበረ። በውይይትም መፈታት ይችል ነበር። በመደበኛ ስርዓቱም መፈታት ቢችል ይሻላል ብለን ነው የምናስበው። ምክንያቱም በርካታ ችግሮችን ስለሚያነሳ የአስቸኳይ ጊዜ አዋጅ በሚታወጅበት ጊዜ። ስለዚህ በመደበኛ ስርዓቱ ማየቱ ሰብአዊ መብቶችን በተከበሩበት በተጠበቁበት ሁኔታ ለማስፈጸም ስለሚቀል ባይታደስ እንደገና ሪኒው ባይደረግ ጥሩ ነበረ። ግን ከሆነም ደግሞ አሁንም ቢሆን የሰብአዊ መብት ስታንዳርዶች በተጠበቁበት ህጋዊነት የተመጣጣኝ መስፈርቶች ተፈጻሚ በሆኑበት ሁኔታ እንዲፈጸም ጥሪ እናቀርባለን።
ፓርላማው በአስቸኳይ ጊዜ አዋጁ ላይ ለመነጋገር ከመሰብሰቡ በፊት የመብቶች ኮሚሽኑ ልኮት በነበረ ምክር አዘል ሀሳብ ላይ አዋጁ እንዳይጸድቅ የሚጸድቅ ከሆነም እድሜው ከአንድ ወር ወይም ከጥቂት ሳምንታት እንዳይበልጥ ጠይቆ ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የሜታ ቲክቶክ እና የሌሎች ማህበራዊ መገናኛዎች ኩባንያ ዋና ስራ አስፈጻሚዎች ባለፈው ሳምንት ረቡዕ በዩናይትድ ስቴትስ ህግ መወሰኛ ምክር ቤት አባላት ፊት ቀርበው ምስክርነታቸውን ሰጥተዋል። ማህበራዊ መገናኛ መድረኮች በልጆች ላይ የሚያደርሱትን ብዝበዛ በተመለከተ በተካሄደው በዚህ የምስክርነት ማድመጥ ሂደት ላይ የምክር ቤት አባላቱ ጠንካራ ጥያቄዎችንም አንስተዋል። ቆንጅታዬ ቀጣዩን አሰናድታለች።
ታዳጊ ወጣቶች በማህበራዊ መገናኛዎች ሲዘዋወሩ ለወሲባዊ አድራጎት የሚያሳድዷቸው ሰዎች፣ ለሱሰኝነት የሚያጋልጡ ይዘቶች፣ የራስን ህይወት ስለማጥፋት መረጃ የሚሰጡ፣ ከአበላል ጋር ለተያያዙ ችግሮችም የሚያጋልጡ መረጃዎች ያጋጥሟቸዋል። ይህንን ካልመሰልኩ ውብ አይደለሁም ለሚል ጭንቀት የሚዳርጉ አጓጉል የውበት ደረጃዎችና በማህበራዊ ገጾቻቸው ላይ ለሚያዋክቡ ለሚያስፈራሯቸው ሰዎች መጋለጥም ሌላው አደጋ ነው። ለልጆች ደህንነት ተሟጋቾችና የዩናይትድ ስቴትስ ምክር ቤት አባላትም ታዲያ የማህበራዊ መገናኛ ኩባንያዎች ልጆችን እንዲካሉ አደጋዎች ለመጠበቅ በቂ ጥረት አላደረጉም በማለት ይወቅሷቸዋል። እናም ከትናንት በስቲያ ረቡ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የፍትህ ኮሚቴ የሜታ፣ የቲክቶክ፣ የቀድሞ ትዊተር ያሁኑ ኤክስ እንዲሁም የሌሎች የማህበራዊ መገናኛ ኩባንያዎች ስራ አስፈጻሚዎችን አቅርቦ ምክር ቤቱንና ወላጆችን ከጊዜ ወደ ጊዜ በጣም እያሳሰበ ስለመጣው ጉዳይ ቃላቸውን ተቀብሏል። የምስክርነት ቃል መቀበል ሂደቱ የጀመረው ራሳቸው ወይም የሚያውቋቸው ሌሎች ታዳጊዎች ማህበራዊ መገናኛ ላይ ለብዝበዛ መጋለጣቸውን የሚያውቁ ልጆችና ወላጆች በሰጡት አስቀድሞ የተቀዳ የምስክርነት ቃል ነበር። ሰዓታት በወሰደው የምስክርነት ቃል ሰሚ ሸንጎ ላይ የታደሙ የራሳቸውን ህይወት ያጠፉ ልጆች ያሏቸው ወላጆች የልጆቻቸውን ፎቶግራፎች ወደ ላይ ይዘው በዝምታ ተቀምጠው ሂደቱን ሲከታተሉ ተስተውለዋል። ከሜታ ስራ አስፈጻሚ ከማርክ ዘከርበርግ ጋር የተጋጋለ እሰጥ አገባ ውስጥ የገቡት የሚዙሪ ሪፐብሊካን ሴኔተር ጃሽ ሃውሊ ጉዳት ለደረሰባቸው ሰለባዎችም ሆነ ለቤተሰቦቻቸው ካሳ ከፍለዋል ሲሉ ጠይቀዋቸዋል።
Have you compensated any of the victims?
ለነዚህ ሰለባዎች ለነኚህ ልጃገረዶች ካሳ ከፍለዋል? የርሶ ማህበራዊ መገናኛ መድረክ ላጠፋው ጥፋት ካሳ የሚገባቸው አይመስልዎትም? በርሶ መድረክ የተነሳ ለደረሱባቸው ችግሮች የምክር አገልግሎት እንዲያገኙ ሲረዷቸዋል? ካሳ ይከፍሏቸዋል?
Senator, our job and what we take seriously is making sure that we build industry leading
Senator, እኛ በስራችን ትልቅ ትኩረት የምንሰጠው ሰዎች ለጉዳት እንዳይጋለጡ የሚያደርጉ መንገዶችን መፍጠር ነው። ጎጂውን ይዘቶችን እየተከታተሉ ከመድረኩ ለማስወገድ የሚያስችሉ የተራቀቁ ዘዴዎችን መፍጠር ላይ አተኩረን በመስራት ላይ ነን።
ፕረታቹ ገንዘቡን መሰብሰብ ነው ያሉት ሴኔተር ሃውሊ የሰለባዎችን ቤተሰቦች ይቅርታ ጠይቀዋል ወይ ሲሏቸው፣ በዚያ የታደሙት ወላጆች ከመቀመጫቸው ተነስተው የልጆቻቸውን ፎቶዎች ከፍ አድርገው አሳዩ።
Would you like to do so now? Well, they're here. You're on national
television. እዚህ አሉሎ። አሁን ይቅርታ መጠየቅ ይፈልጋሉ? በብሔራዊ ቴሌቪዥን እየታዩ ነው። እስቲ ያዟቸውን ፎቶግራፎች ያሳዩአቸው። በእነኚህ መልካም ሰዎች ላይ ላደረሱት ጉዳት ይቅርታ ይጠይቃሉ?
ስለደረሰባችሁ ጉዳት ሁሉ ይቅርታ ጠይቃለሁ። ቤተሰቦቻችሁ ላይ የደረሰው ስቃይ በማንም ላይ ሊደርስ አይገባም። መጠነ ሰፊ መዋለን ዋያፍሰን ጥረት የምናደርገው ይህንኑ ለማረጋገጥ ነው። የእናንተ ቤተሰቦች ባለፉበት መከራ ማንም ማለፍ አይፈልግም።
ዘከርበርግ ይህን ይበሉ እንጂ የልጆች ደህንነት ተሟጋቾችና ወላጆች የማህበራዊ መገናኛ ኩባንያዎች የልጆችን ደህንነት ለመጠበቅ በቂ ጥረት አላደረጉም በማለት በተደጋጋሚ ይናገራሉ። የሴኔቱ የፍትህ ኮሚቴ አንጋፋ አባል የሆኑት የደቡብ ካሮላይናው ሪፐብሊካን ሴኔተር ሊንዚ ግራም ለችግሩ መፍትሄ ለማምጣት ከዲሞክራቶች ጋር ተባብረው እንደሚሰሩ ቃል ገብተዋል። የኩባንያዎቹን ስራ አስፈጻሚዎች በማህበራዊ መገናኛዎቻቸው ሰዎች በሀብት ከብረውበታል፣ አሁን ደግሞ ለመጥፎ ገጽታው መላ ሊደረግ ይገባል ብለዋቸዋል።
Every American who's been wronged has to have somebody to go to complain.
በደል የደረሰባቸው አሜሪካውያን ሂደው አቤት የሚሉበት አካል ሊኖር ይገባል። እናንተ ላይ ቅጣት የሚጥል ኮሚሽን የለም። የሚያስቀጣችሁ አንዳች ግ የለም። ምክንያቱም እኛ የምናደርገውን በሙሉ ተቃወማላችሁ። ልትከሰሱም አትችሉም። ይህ መቆም አለበት። እነዚህን ሰዎች ተጠያቂ የሚያደርግ ስርዓት ከሌለን እዚህ የተሰበሰቡት ቤተሰቦች ልንረዳቸው እንደምንፈልግ እንዴት ሊያምኑ ይችላሉ? ማህበራዊ መገናኛ ይጠቅማል። ጨለመው ገጽታ ግን ከጥቅሙ በጣም ይገዝፋል። አሜሪካውያን በዚህ ሁኔታ ሊኖሩ አይገባም።
የዲስኮርዱን ስራ አስፈጻሚ ጄሰን ሲትሮንን ጨምሮ የማህበራዊ መገናኛ ኩባንያዎች ስራ አስፈጻሚዎቹ ስራ ላይ ስለዋሏቸው የልጆች ደህንነት መጠበቂያ ዘዴዎች እንዲሁም ለትርፍ ከማይሰሩ ድርጅቶችና ከህግ አስከባሪዎች ጋር በመተባበር ልጆች እንዳይጋለጡ ለመከላከል ስለሚያደርጉት ጥረት ሲያስረዱ የነበረ ሲሆን፣ ለልጆች ደህንነት ተሟጋቾች ግን ኩባንያዎቹ ልጆችን የሚጠብቅ እርምጃ አልወሰዱም በማለት አጥብቀው ይወነጅሏቸዋል። በረቡዕ ዕለቱ የምስክርነት ቃል ሰሚ ሸንጎ ሪፐብሊካን እና ዴሞክራት ሴኔተሮች ባልተለመደ መልኩ ተመሳሳይ አቋም ይዘው ሲናገሩ ተደምጠዋል። የሆነ ሆኖ ይህ ብቻውን ከሁለት ዓመታት በፊት የቀረበውን የልጆች የኢንተርኔት ደህንነት ድንጋጌን ለማሳለፍ በቂ ይሆን እንደሆነ ከጊዜ ጋር የሚታይ ይሆናል።
በሰሜን ኢትዮጵያ ጦርነት ሰቆቃ ውስጥ ያለፉ ተማሪዎችን የስዕል አውደ ርዕይ የጎበኙ አዳጊዎች የጦርነት ቀዳሚ ተጎጆች ህጻናት መሆናቸውን ጠቅሰው ግጭቶች ሁሉ በሰላማዊ መንገድ እንዲፈቱ ጠይቀዋል። ከሰሞኑ በተከፈተውና ለአንድ ሳምንት በተጎበኘው አውደ ርዕዩ በጦርነቱ የስነ ልቦና ጉዳትን ያስተናገዱ የትግራይ፣ የአማራና የአፋር ክልሎች የአንደኛ ደረጃ ተማሪዎች ስራዎች የቀረቡበትና በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ ኤአይዲ የተዘጋጀ ነው። አስቴር ምስጋና ቀጣዩን ዘገባ ልካለች።
ባለፈው ሳምንት ማክሰኞ ጥር 14 ቀን 2016 ዓ.ም በአዲስ አበባ ከተማ በተከፈተው አውደ ርዕይ የቀረቡ ስዕላት የሰሜን ኢትዮጵያ ጦርነት በተካሄደባቸው የትግራይ፣ የአማራና የአፋር ክልሎች የስነ ልቦና ጉዳት ደርሶባቸው የነበሩ የ4ኛና 5ኛ ክፍል ተማሪዎች እንደሆኑ ሁነቱን ያዘጋጀው የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም USAID Read to Project ለአሜሪካ ድምጽ አስታውቋል። በአውደ ሪዩ 56 ስዕሎች ለእይታን እንደቀረቡ የጠቀሱት የፕሮጀክቱ ዳይሬክተር ዶክተር ጣሰው ወልዴ ለጦርነቱ የነበራቸውን ስሜት በስዕል እንዲገልጹ እድሉ ከተሰጣቸው 11000 ከሚደርሱ የትግራይ፣ የአማራና የአፋር ክልሎች አዳጊ ተማሪዎች መካከል ሐሳባቸው ገዢ ሆኖ የተገኙ ስራዎች ናቸው ብለዋል። የሪድቱ ፕሮጀክት የተቀረጸው በጦርነት ምክንያት ከትምህርት ቤት ርቀው የቆዩ ተማሪዎች ወደ ትምህርት ገበታቸው ሲመለሱ የተረጋ ጋስብ እና እንዲኖራቸው በሚል እንደሆነ ዳይሬክተሩ ዶክተር ጣሰው ዘውዴ አስረድተዋል።
ብዙዎቹ ተማሪዎች በጦርነቱ ጊዜ በጣም ከባድ መሳሪያዎች ድምጽን እየሰሙ ተረብሸው ነበር። የሞቱ ሰዎች አይተዋል። ጎረቤቶቻቸው ሲላቀሱ ሲረበሹ አይተዋል። አንዳንዶቹ ከቤተሰባቸውም ወላጆቻቸውን፣ ወንድሞቻቸውን እና ዘመዶቻቸውን ያጠዋሉ። ስለዚህ ምንም እንኳን ወደ ትምህርት ቤት ቢመጡ የተረጋጋ አእምሮ አይደለም ይዘው የመጡት። ስለዚህ ይህንን ችግር ለማቃለል ያደረግነው ነገር ቢኖር አንደኛው የስፖርት መጫወቻ ቁሳቁሶችን በማቅረብ ተማሪዎች የቦዲ ሙቭመንት ቴራፒ እንዲያገኙ ተደርጓል። ሁለተኛ መምህራን በክፍሉ ውስጥ በሚያስተምሩበት ጊዜ የተለያዩ አክቲቪቲዎችን በድራማ መልክ ሊሆን ይችላል፣ በሙዚቃ መልክ ሊሆን ይችላል፣ በተረት መልክ ሊሆን ይችላል፣ ያንን አይነት ቴራፒ እንዲጠቀሙ ለማድረግ ስልጠና ወስደዋል። አንዱ እንደ ቴራፒ እንጠቀሙበት ያደረግነው እንግዲህ የቪዥዋል አርት ቴራፒ የሚባለው ነው። በስዕል ኮሚኒኬት በማድረግ ሀሳባቸውን፣ ፊሊንጋቸውን፣ ኢሞሽናቸውን በስዕል መልክ እንዲገልጹ ማድረግ ነው።
የገጠር መንደሮች፣ አትሌቶች፣ የፈረሱ ትምህርት ቤቶች፣ ታላቁ የህዳሴ ግድብ፣ የሰላም ምልክት የሆነችው ነጭ ርግብ፣ እናቶችና ህጻናት፣ ሴቶች ከቀረቡ ስዕላት መካከል ጎልተው ታይተዋል። ሁሉም የህብረተሰብ ክፍሎች ወደ አውደ ርዕዩ ቢጋበዙም በተለይ በተመሳሳይ የእድሜ ክልል ያሉ የአንደኛ ደረጃ አዳጊ ተማሪዎች ዋና ታላሚዎች እንደሆኑ ዶክተር ጣሰው ገልጸዋል።
አብዛኛዎቹ ልጆች የኢትዮጵያዊነት መልእክት ያለውን እንትን ነው ስዕል ያደረጉት። በተለይ ከጦርነት ይልቅ ወደ ሰላም የሚሄደው መልእክት በሙሉ የነገውን ጦርነት፣ የነገውን እድገት የሚወክለው ሰላም መሆኑን ይገልጻል።
በአውደ ርዕዩ ላይ ያነጋገርናቸው ጎብኚዎች ተማሪዎቹ በለጋ እድሜያቸው የጦርነትን አስከፊነትና የሰላምን አስፈላጊነት ያንጸባረቁባቸው ስዕላት ናቸው ይላሉ። በአዲስ አበባ ከተማ ብሩህ ተስፋ አንደኛ ደረጃ ትምህርት ቤት እንደመጣች የምትናገረው የ15 ዓመቷ ህሊና ጥላሁን እኩዮቿ በስዕል ስሜታቸውን እንዲገልጹ የተመቻቸው እድል እንዳስደስታት ገልጻ ከስዕሎቹ ብዙ ትምህርት እንደወሰደች ትናገራለች።
መጀመሪያ ልጆቹ በጣም እድሜያቸው ትንሽ ነው። የአራተኛ እና የአምስተኛ ክፍል ተማሪ ናቸው። ሁለተኛ ደግሞ የመጀመሪያ ስዕሉን ሳይተረዳሁት ሀሳባችንን በስዕል ማንጸባረቅ እንደምንችል ነው ማለት ነው። ጦርና መሀል ደግሞ ወላጆች ብቻ ሳይሆኑ ልጆችም ይጎዳሉ። አሁን ብዙ ስዕሎች አሉ እዚህ ጋር። ሁሉም ስዕሎች እውነት ለመናገር ከሆነ ወደ ሰላም የሚወስዳቸውን መንገድ ነው የሚያሳይ። ይህ ስዕሉ አንደኛ ነው ለእኔ ተመችቶኛል። ምክንያቱም አንደኛ ሀሳባቸውን ገልጸዋል፣ ሁለተኛ አይምሯቸው ውስጥ ይዘው የሆነ ጭንቀት ከሚፈጥርባቸው በቃ ሀሳባቸውን ገልጸው የሆነ እረፍት ያገኛሉ። እሱ አንደኛ ነገር። ሁለተኛ ነገር ደግሞ ዘላቂ የሆነ መፍትሄ መገኘት አለበት። ማለት እኛ እየኖርን ነው አይደለ? ከቤተሰቦቻችን ጋር እኛ ለአንድ ቀን ምናምን ሌላ አክስት አጎት ጋር ሄደን የሚሰማን ስሜት እናውቃለን። ልጆችም ወላጆችም እዛ ጋር ግን እስከ መጨረሻውን ወላጅና ልጅ እየተቆራረጠ ያለ ሶ ያንን ነገር እንድንቀርፍ ደግሞ የሆነ ነገር መደረግ አለበት። ይህንን ነገር እንዲደረግ የሆነ መልዕክት አስተላልፋለሁ። አመሰግናለሁ።
ከዚያው ትምህርት ቤት እንደመጣ የሚናገረው ሌላው ጎብኚ ረያህን ሰልማን የ15 ዓመት አዳጊና የ6ኛ ክፍል ተማሪ ነው። ከተመለከታቸው ስዕሎች ምን እንደተረዳ ጠየቅ ነው።
ይህንን ነገር የተረዳሁበት መንገድ ስዕል የሳሉ ስዕል የነበሩበትን ችግርና ውስጣቸው የገባው ሀዘን ውስጣቸው የነበረውን ሀዘን ማለት ከዚህም በኋላ ደግሞ ሰላም እንደሚመጣና አዲስ ተስፋ እንዳላቸው ከዚህ ስዕል ተምሬያለሁ። እናም ይሄ ስዕል አሁን ለምሳሌ ብንመለከት እዚህ ጋር እርግብ አለች። እርግቧ ደግሞ የሰላም ምልክት ናት። ነገ ሰላም ሆኖ ወደ ትምህርት ቤታችን መልሰን እንማራለን ወይም ደግሞ ከእንደገና ከእንደ አዲስ አዲስ ህይወት እንጀምራለን የሚል
ለሁለት ዓመታት ገደማ የዘለቀው የሰሜን ኢትዮጵያው ጦርነት በሶስቱ ክልሎች በሚሊየን የሚቆጠሩ ተማሪዎችን ከትምህርት ገበታ እንዲርቁ አድርጎ እንደቆየ ያወሱት የሪድቱ ፕሮጀክት ዳይሬክተር ዶክተር ጣሰው የስዕላት አውደ ርዕዩ የስነ ልቦና ጉዳት ለደረሰባቸው አብዛኞቹ ተማሪዎች እንደ ማገገሚያ ስልት ማገልገሉን ተናግረዋል። ተማሪዎቹ የስዕል ጥበብን ተጠቅመው የጦርነትን አስከፊነትና የሰላምን አስፈላጊነት አንጸባርቀዋል ይላሉ። የአብዛኞቹ ስራዎች ጭብጥም ትላንት ካሳለፉት ስቃይ ተነስተው ነገ ቢሆን ብለው የተመኙትን ተስፋ እንደሆነ ለጎብኚዎቹ ተማሪዎች ተገልጿል። ያነጋገርናቸው አዳጊዎችም በአውደ ርዕዩ ከቀረቡ ስራዎች በመነሳት አስተያየታቸውን አካፍለውናል።
የወደፊት ተስፋዬ ግጭቶችን ለማስቆም ማለት ግጭቶች ምንም አይነት ለኛ ጥቅም ስለሌለ መጎዳዳት ስለሆነ ይሄ ነገር እንዲቆም በመጀመሪያ ግጭቱ ሀገርና ሀገር ሳይሆን እርስ በእርስ ጦርነት ስለሆነ በዛ ሰዓት ደግሞ እርስ በእርስ በሚያደርጉበት ሰዓት ሕፃን ሌላ ልጆች ሊጎዱ ስለሚችሉ ለስደት ይጋለጣሉ። እርስ በእርስ ግጭቱ መቆም አለበት። ምክንያቱም ማህበረሰቡን እየጎዳ እንጂ እየተጠቀመ አይደለም። አንዱ
በዛሬው ዕለት የተጠናቀቀው የአዳጊ ተማሪዎቹ የስዕል አውደ ርዕይ ባለፉት 6 ቀናት ለተመልካቾች ክፍት ሆኖ ቆይቷል። ለአሜሪካ ድምጽ አስቴር ምስጋናው።
በመቀጠል ደግሞ ኬኔዲ አዋታ ከሳምንታዊ የስፖርት ዘገባዎች ጋር ይጠብቃችኋል።
ዩናይትድ ስቴትስ ቦስተን ትራንት ጥር 26 በተካሄደ የኒው ባላንስ የቤት ውስጥ ውድድር ኢትዮጵያውያን አትሌቶች ድል አድርገዋል። በ3000 ሜትር መሰናክል አትሌት ለሜቻ ግርማ ውድድሩን 7 ደቂቃ ከ29.08 በማጠናቀቅ አሸንፏል። የኬንያና የአየርላንድ አትሌቶች ሁለተኛና ሶስተኛ ወጥተዋል። በ1500 ሜትር የሴቶች ውድድር ደግሞ አትሌት ጉዳፍ ጸጋ የሀገሯን ልጅ ብርቄ አየለውን አስከትላ በመግባት አሸንፋለች። ጉዳፍ ርቀቱን በ3 ደቂቃ ከ58.11 ሰከንድ ያጠናቀቀች ሲሆን በማይክሮ ሰከንዶች ተቀድማ ውድድሩን በ3 ደቂቃ ከ58.43 ሰከንድ ያጠናቀቀችው የ18 ዓመቷ አትሌት ብርቄ ሀየሎም በርቀቱ ያስመዘገበችው ሰዓት ከ20 ዓመት በታች የዓለም የቤት ውስጥ ፈጣን ሰዓት ሆኖ ተመዝግቧል። አሜሪካዊቷ ኤምሊ ማኬ ውድድሩን በ3ኛነት ያጠናቀቀች አትሌት ናት። አውስትራሊያዊቷ ጄሲካ ሁል አንደኛ በወጣችበት የሴቶች 3000 ሜትር ደግሞ ኢትዮጵያዊቷ መልክናት ውዱ ሶስተኛ ስትወጣ አሜሪካዊቷ ኤሌ ሴንት ፔር ሁለተኛ ደረጃን ይዛ አጠናቃለች። ከጥር 21 ጀምሮ በአዲስ አበባ ከተማ የኢትዮጵያ ስፖርት አካዳሚ ለስድስት ቀናት የተካሄደው የኢትዮጵያ አትሌቲክስ ሻምፒዮና ትላንት ፍጻሜውን አግኝቷል። አንጋፋውና በርካታ አትሌቶችን ያፈራው ይህ ሻምፒዮና ዘንድሮ ለ53ኛ ጊዜ የተካሄደ ሲሆን ከ1100 በላይ አትሌቶች ክልላቸውን፣ ክለባቸውንና ተቋማቸውን ወክለው መሳተፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ጠንካራ ፉክክር በታየበት በዚህ ሻምፒዮና በአጠቃላይ በወንዶችና በሴቶች በሰበሰበው 360 ነጥብ የኢትዮጵያ ንግድ ባንክ አንደኛ ሆኖ በማጠናቀቅ የዋንጫ ተሸላሚ ሆኗል። መቻል በ253 ነጥብ ሁለተኛ ሲወጣ፣ ኢትዮ ኤሌክትሪክ ክለብ በ216 ሶስተኛ ደረጃን ይዞ ማጠናቀቁን ፌዴሬሽኑ አስታውቋል። በኮት ዲቫር አስተናጋጅነት እየተካሄደ ያለው 34ኛው የአፍሪካ ዋንጫ አፍጎን 2023 ባልተጠበቁ ድራማዊ ክስተቶች ሲቀጥል፣ ይህም እስካሁን 7 አሰልጣኞችን ከስራ አሰናብቷል። ግብጽ አሰልጣኟን በማሰናበት የቅርብ ጊዜዋ ሀገር ሆናለች። የፈርዖኖቹ አሰልጣኝ ሩይ ቪቶሪያ ብሔራዊ ቡድኑን ለ8ኛ ጊዜ የአፍሪካ ዋንጫ ሻምፒዮን በማድረግ የቡድኑን አህጉራዊ ኃያልነቱን የማስጠበቅ ኃላፊነት አልተወጣም በሚል መሰናበቱን የግብጽ እግር ኳስ ማህበር አስታውቋል። ማህበሩ በመግለጫው ፖርቹጋላዊውን አሰልጣኝ ሩይ ቪቶሪያንና የበታች ሹሞቹን አመስግኖ በጊዜያዊነት የቀድሞው የአልአህሊ አሰልጣኝ መሐመድ የሱፍ የብሔራዊ ቡድኑን ኃላፊነት እንደሚረከብ አክሏል። ከፈረንጆቹ 2010 በኋላ የመጀመሪያውን ዋንጫ እናሸንፋለን ብለው ወደ ኮት ዲቫር ላቀኑት ግብጻውያን በመጨረሻዎቹ 16ቱ የጥሎ ማለፍ ጨዋታ መሰናበታቸው መራር ሽንፈት ሆኖባቸዋል። አንድም የምድብ ጨዋታ ሳያሸንፉ ሶስቱንም ጨዋታዎች በአቻ ውጤት ተለያይተው ወደ ጥሎ ማለፉ የተሸጋገሩት ግብጾች ባለፈው ሳምንት ከዲሞክራቲክ ሪፐብሊክ ኮንጎ ጋር በተደረገው የጥሎ ማለፍ ጨዋታ በአስደናቂ የፍጹም ቅጣት ምት 8-7 ተሸንፈው ከውድድሩ ውጭ መሆናቸው ይታወሳል። የአሁኑ የአፍሪካ ዋንጫ ከውጤት ቀውስ ጋር በተገናኘ በአሰልጣኞች ስንብት በቀዳሚነት የሚጠቀስ ሲሆን፣ ከግብጽ በተጨማሪ ጋና፣ አልጄሪያ፣ ታንዛኒያ፣ አስተናጋጇ ኮት ዲቫር፣ ቱኒዚያና ጋምቢያ ሌሎቹ ከብሔራዊ ቡድን አሰልጣኞቻቸው ጋር የተለያዩ ሀገራት ናቸው። አሰልጣኟን ካሰናበተች በኋላ መነቃቃት የሚታይባት ኮት ዲቫር ከምድቧ በምርጥ ሶስተኝነት ተንጠልጥላ አልፋ ለግማሽ ፍጻሜ ከደረሱ አራት ሀገራት መካከል መሆኗ ይታወቃል። በአፍሪካ እግር ኳስ የመሪነት ደረጃ ላይ የሚገኙ አምስት ሀገራት ከሩብ ፍጻሜው በፊት፣ አራቱ ደግሞ በሩብ ፍጻሜው ተሰናብተዋል። የዓለም እግር ኳስ አስተዳዳሪው አካል ፊፋ የ2026 የወንዶች የዓለም ዋንጫ ሙሉ መርሃ ግብሩን ዛሬ ይፋ አድርጓል። በታሪክ ለመጀመሪያ ጊዜ በሶስት ሀገራት የሚካሄደው ቀጣዩ የዓለም ዋንጫ የመክፈቻ ጨዋታ በሜክሲኮ ሲቲ ዝነኛ በሆነው አስቴካ ስታዲየም ሲደረግ፣ የፍጻሜው ጨዋታ ደግሞ በዩናይትድ ስቴትስ ኒው ጀርሲ በሚገኘው ሜት ላይፍ ስታዲየም ይካሄዳል። በሰሜን አሜሪካዎቹ ካናዳ፣ ዩናይትድ ስቴትስ እና ሜክሲኮ ጣምራ አስተናጋጅነት የሚካሄደው የውድድሩ ሙሉ መርሃ ግብር ይፋ የሆነው የፊፋ ፕሬዝደንት ጂያኒ ኢንፋንቲኖ በተገኙበት የቀጥታ ስርጭት ላይ ነው። ውድድሩ በሜክሲኮ አስቴካ ስታዲየም እንደ አውሮፓውያን አቆጣጠር ሰኔ 11 2026 ሲጀመር የዩናይትድ ስቴትስዋ ኒው ጀርሲ ግዛት ማያሚን በማሸነፍ የፍጻሜውን ጨዋታ እንድታስተናግድ በፊፋ ተመርጣለች። 82,500 ተመልካቾችን የማስተናገድ አቅም ያለው የኒው ጀርሲው ሜትላይፍ ስታዲየም ከኒውዮርክ ከተማ በ5 ማይል ርቀት ላይ የሚገኝ ነው። የ2026ቱ የዓለም ዋንጫ በአስተናጋጅ ሀገሮች ብቻ ሳይሆን የተሳታፊ ሀገራት ቁጥርም ከ32 ወደ 48 ከፍ ብሎ የሚካሄድ የመጀመሪያው የዓለም ዋንጫ ነው። በአጠቃላይ ለ39 ቀናት በሚቆየው በቀጣዩ የዓለም ዋንጫ 104 ጨዋታዎች የሚደረጉ ሲሆን በዚህም አዲስ ክብረ ወሰን ያስመዘግባል። የፍጻሜው ውድድር በአውሮፓውያኑ አቆጣጠር ሐምሌ 19 እንደሚካሄድ የፊፋ መርሃ ግብር ያመለክታል። የካናዳዋ ቶሮንቶ፣ የዩናይትድ ስቴትስዋ ሎስ አንጀለስ እና የሜክሲኮዋ ሜክሲኮ ሲቲ የየሀገሮቹ ብሔራዊ ቡድኖች የመክፈቻ ጨዋታ የሚደረግባቸው ከተሞች ናቸው። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።
እኛም የዕለቱን መሰናዶ ፈጽመናል። ኤደን ገረመው መሰናዶን በመምራት፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።